Terra, asalnya itu murir. Sagan taburu di walit debina, naga. The Voice of America.
Yes, ya Amerika Dance Radio, Fabiano. Batir Mobet, by Olet Meter Band, Bafasos Tishi, so that not a system is killers. Ams Meter Band, Basolet Shiziro are Bakilers. Sraswan Meter Band, Presentishi, Arat Matasamanian Steelers, and Jum. Benayat Sad, VOA Harat Lay Meter Alepo Programatin, Jambera. እንደምን አመሻችሁ አድማጮቻችን ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ሬዲዮ የቅዳሜ የፋይት 13 2013 ዓመተ ምህረት ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቃለን። የምርጫ ባለስልጣን ስልጠና፣ የጥያቄው መልስና ኮቪድ-19 በኢትዮጵያ የሚሉት ይገኙባቸዋል።
ሰብአዊ እርዳታዎች ጭምር አግባቡ እየቀረቡ እንዳልሆኑ በዚህ ምክንያት በርካታ ቁጥር ያላቸው ዜጎች ማስከፊ ረሃብ እንደተዳረጉ ጭምር ይሄን በግልጽ ገልጸናል።
ሴቶች እና ታናናሽ ልጆች ተጠቃሙ የጾታዊ ጥቃቶች ላስገድዶ መድፈርን ጨምሮ ማለት ነው በብዙ ቦታዎች ላይ ሪፖርት እየተደረጉ ነው።
ቀደም ሲል የሰማችኋቸው የኢትዮጵያ የሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳንኤል ጋንሲሞን ተከትለው የሰማችኋቸው ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሃ ተክሌ ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አረን ፍስሃዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
እንደምናመሻችሁ አድማጮች የምሽቱን ዜናዎች የማስተማማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ እየተገነባ ባለው የህዳሴ ግድብ ግንባታ ዙሪያ ኢትዮጵያ፣ ግብጽና ሱዳን ሲያካሂዱት የነበረው ድርድር በመቋረጡና የቀድሞ ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ ለኢትዮጵያ እንዳይሰጥ የታገደው የ272 ሚሊዮን ዶላር እርዳታ ለመታገዱ ምክንያት የነበረው የግድቡ ጉዳይ እንዲነሳ ወሰነ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትላንት አርብ ለጋዜጠኞች በሰጡት መግለጫ የጆ ባይደን አስተዳደር የዩናይትድ ስቴትስ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ የምታራምደውን አቋም እንደሚመለከተውና በሀገሮቹ መካከል ላለው ግንኙነት መፍትሄ ለማበጀት አስተዳደሩ ሊጫወተው የሚችለውን ሚና እንደሚገመግመው ማስታወቃቸውን ፕሮፌሰር ዘግቧል። ኢትዮጵያ በሐምሌ ወር የግድቡን የመጀመሪያ ሙሌት ካካሄደችም በኋላ በሶስቱ ሀገሮች መካከል የተጀመረው ድርድርና አመራር ክርክር መቋጫ አላገኘም። ኢትዮጵያ፣ ግብጽና ሱዳን በግድቡ ግንባታ ላይ ስምምነት ላይ እስኪደርሱ በመተባበር መንፈስና ገንቢ ድጋፎችንም በመስጠት ጥረታችንን እንቀጥላለን ብለዋል ቃል አቀባዩ ፕራይስ። ዩናይትድ ስቴትስ ለኢትዮጵያ ልማትና ደህንነት ልትለግሰው የነበረውና በጊዜያዊነት የታገደው የ272 ሚሊዮን ዶላር የገንዘብ እርዳታ የእገዳ ምክንያት መነሳቱን የጠቀሱት ፕራይስ ይህን ገንዘብ በኢትዮጵያ መልሳ ስለምታገኝበት ሁኔታ በርካታ ጉዳዮች መዳሰሳቸውንና ይህንንም ለኢትዮጵያ መንግስት ማጋራታቸውን ተናግረዋል። ከሚፈተሹት አካባቢዎች አንዱ ኢትዮጵያ እገዳው ከተጣለ በኋላ እያካሄደች ላለችው የልማት ስራዎች የድጋፍ ፕሮግራሙ ክፍሎች ከመታካሄደው የልማት እንቅስቃሴ ጋር አግባብነት ያለው መሆኑ እንደሆነ ፕራይስ ጠቁመዋል። ባለፈው ዳር በተጀመረውና የኢትዮጵያ መንግስት ባፈነገጠው የክልሉ መንግስት ላይ ተቀዳጅቼበታለሁ ባለው ጦርነት ምክንያት ትግራይ ውስጥ የሚስተዋለው ሰብአዊ ቀውስ በእጅጉ እንደሚያሳስባት መግለጿን የሮይተርስ ዘገባ ይናገራል። ኢትዮጵያ አባይ ወንዝ ላይ እየገነባችው ያለችውና በመጠናቀቅ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በልማት በብዙ ሚሊዮኖች የሚቆጠረውን ህዝቧን ከድህነት ለማላቀቅ እንደሚያግዛት ትገልጻለች። ግብጽ በበኩሏ ግድቡ የናይልን ውሃ ይቀንስብኛል ብላ እንደምትሰጋ ትናገራለች። የዩናይትድ ስቴትስ የቀድሞ ፕሬዝዳንት ዶናልድ ትራምፕ በግድቡ ምክንያት ከግብጽ ጋር ጦርነት የሚያነሳሳ ሐሳብ ሰንዝረዋል በሚል ኢትዮጵያ አዲስ አበባ የሚገኙትን የአሜሪካ አምባሳደር ባለፈው ጥቅምት ጥር ታማብራሪያ መጠየቋን መዘገባችን ይታወሳል። አድማጮች እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም የጤና ድርጅት ብዙዎች ምዕራባውያን ሀገሮች የኮሮና ቫይረስ ክትባቶችን የክትባቱ አቅርቦት ለዓለም ሀገሮች በትክክል እንዲዳረስ ለማድረግ ለተቋቋመው ዓለም አቀፍ ድርጅት ሊሰጡ ቃል መግባታቸው ያስደሰተው መሆኑን ገለጸ። ክትባቱ ፍትሃዊ በሆነ መንገድ እንዲዳረስ የተያዘው እንቅስቃሴ እያደገ መጥቷል ሲሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በቅርቡ ተናግረዋል። የዓለም መሪዎች ክትባቱን ለሌሎችም ሀገሮች በማካፈል ወረርሽኙን በደንብ ለመዋጋት በአዲስ መልክ ቁርጠኝነታቸውን መግለጻቸውና ለኮቫክስ ተጨማሪ ገንዘብ ለመስጠት ማቀዳቸው አስደስቶናል ብለዋል። የጀርመን ቻንስለር አንግላ መርከል ትላንት በሰጡት ቃል የኮቪድ-19 ክትባት ለመላው ዓለም ሳይዳረስ ወረርሽኙ አይወገድም ብለዋል። መርከል ለጂ7 መሪዎች ጉባኤ ባደረጉት ንግግራቸው ጀርመንና ሌሎችም የበለጸጉ ሀገሮች ካከማቹት ክትባት ቀንሰው ለታዳጊ ሀገሮች ማካፈል ይገባቸው ይሆናል ሲሉ አሳስበዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የአውሮፓ ሀገሮችና ዩናይትድ ስቴትስ በአፍሪካ ሀገሮች የጤና ሰራተኞችን ለመከተብ የሚበቃ ክትባት በአፋጣኝ መላክ አለባቸው ካሉ በኋላ ያን ካላደረግን በዚያ ያለንን ተደማጭነት ሩሲያና ቻይና ይወስዱታል ሲሉ አሳስበዋል። አፍሪካ ውስጥ በኮቪድ-19 ሳቢያ ለህልፈት የተዳረገው ሰው ቁጥር ትላንት 100 ሺህ መግባቱን የዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ገልጿል። ከዚህ አሃዝ ውስጥ 48 ሺህ የሚሆነውን ያዘችው አዲስ አይነት የኮሮና ቫይረስ ዝርያ የተከሰተባት ደቡብ አፍሪካ መሆኗን መረጃው ጨምሮ አመልክቷል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኮቪድ-19 ክትባት ለድሆች ሀገሮች ለማዳረስ እየተካሄደ ላለው ዓለም አቀፍ ዘመቻ 4 ቢሊዮን ዶላር እንሰጣለን ሲሉ ቃል ገቡ። ባይደን በፕሬዝዳንትነት ሲሳተፉ የመጀመሪያቸው ለሆነው የሚዩኒኩ የጸጥታ ጉባኤ ባደረጉት ንግግር የገንዘብ ድጋፉን ለባለ ዝቅተኛውና መካከለኛ ገቢ ሀገሮች በፍትሃዊ መንገድ ለማዳረስ ለተቋቋመው በአጽሮት ቃል ኮቫክስ ለተባለው ጥምረት እንደሚሰጡ ይፋ አድርገዋል። ባይደን በንግግራቸው ከዚህ ዓለም አቀፍ ወረርሽኝ መንጋጋ ለመላቀቅ እየታገልን ባለበት በአሁኑ ወቅት አፍሪካ ውስጥ ኢቦላ ተመልሶ ብቅ ብሏል። ይህ የሚያስገነዝበን ለጤና ደህንነት የሚያስፈልግ የገንዘብ ድጋፍን ማውጣት እንዳለብን፣ ዓለም አቀፍ የጤና ስርዓትን መገንባትም እንደሚገባን ነው ሲሉ አሳስበዋል። የጤና አደጋዎችን ለመከላከልና ለመዋጋት የቅድመ ማስጠንቀቂያ ስርዓት መዘርጋት የሚያስፈልግ መሆኑን የጠቆሙት የዩናይትድ ስቴትስ ፕሬዝዳንት ወደፊት የጤና አደጋዎች መከሰታቸው ስለማይቀር እነዚህን ሁሉ ስራዎች አንድ ላይ አቀናጅተን ማከናወን ይገባናል ብለዋል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አጋርና የግል የደህንነት ስራዎች ተቋራጭ ኃላፊ ኤሪክ ፕሪንስ ሊቢያ ውስጥ ለተባበሩት መንግስታት የጦር መሳሪያ ማዕቀብን ጥሰው እንደነበር የሚጠቁም መረጃ የተባበሩት መንግስታት ድርጅት መርማሪዎች ማግኘታቸውን የዩናይትድ ስቴትስ መገናኛ ብዙሃን ዘገቡ። ለጸጥታው ምክር ቤት የቀረበውን ምስጢራዊ ሰነድ ጠቅሰው ዘገባ ያስነበቡት ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ኤሪክ ፕሪንስ በተባበሩት መንግስታት ድርጅት ድጋፍ የሚሰጠውን የሊቢያውን መንግስት ለመጣል ለሚዋጋው ካሊፋ ሀፍተር የውጭ ቅጥረኞችና የጦር መሳሪያ አሰማርቷል የሚል ነው። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን ስለ ምርጫ ባለስልጣኖች ስልጠና የተቀናበረ ዝግጅት እናቀርባለን። በደቡብ ብሔር ብሔረሰቦችና ሕዝቦች ክልልና በሲዳማ ክልል የስድስተኛው ሀገራዊ ምርጫ አፈጻሚዎች ስልጠና መሰጠት ተጀመረ። በሁለቱም ክልሎች በመጀመሪያው ዙር ከ800 በላይ የምርጫ አፈጻሚዎች የአሰልጣኞች ስልጠና እየተሰጣቸው መሆኑን የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍሬው በቀለ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የምርጫ ክልል ስራ አስፈጻሚዎችና የዞን ምርጫ ኃላፊዎች ስልጠና ሐዋሳ ከተማ ውስጥ መጀመሩን የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍሬው በቀለ ተናግረዋል።
ምርጫ ክልል አስፈጻሚዎችና የዞን ምርጫ ማስተባበሪያ ጽሕፈት ቤት ኃላፊዎች ስልጠና እየተሰጠ ነው ያለው። በአጠቃላይ ስልጠና እየተሰጠ ያለው በደቡብ 3 ማዕከል ላይ እንደዚሁም በሲዳማ 1 ማዕከል ላይ ሐዋሳ ሴንተር ላይ እየተሰጠ ይገኛል ማለት ነው። ከሲዳማ ብሔራዊ ክልላዊ መንግስት ወደ 116 ሰዎች ይሰለጥናሉ። ከደቡብ ክልል ደግሞ ወደ 632 አካባቢ ይሰለጥናሉ። በአጠቃላይ ወደ 800 እና ከዛ ላይ ሰልጣኞች ይታተፋሉ። እነኚህ ስልጠናው የሚሳተፉት አካላትን በመመለከት የምርጫ አስፈጻሚዎች ናቸው። ቅድም እንዳልኩ በተጨማሪም ደግሞ ከነገ ጀምሮ የሚሳተፉት ጠቅላላ ተመዝጋቢዎችን ዳታ የሚያስገቡ ፖለቲካ ፓርቲ ምዝጋ ሲያከሩ እንደሱ መረጃ የሚያስገቡና የሚያጠናቅሩ ናቸው።
ስልጠናዎች በቀጣይነት እንደሚሰጡም አቶ ፍሬው አስታውቀዋል።
ይሄ የመጀመሪያ ዙር ነው በየጊዜው የስልጠና ቀጥሎ ተከታታይ ስልጠናዎች ይሰጣሉ። የምርጫ ጣቢያዎች ተመልምሎ ኦልሬዲ አልቋል። እነሱ ደግሞ የእነሱ አሰልጣኞች ስልጠና ይሰጥና ከሚቀጥለው ሳምንት ጀምሮ የእነሱ ደግሞ ስልጠና ይሰጣል። እነሱ ደግሞ ከወስደው ታች የምርጫ አሰልጣኞችን በየወረዳው ማዕከላትና በየምርጫ ክልሉ ማዕከላት ይሰጣል ማለት ነው። እነኚህ ደግሞ ከሰለጠኑ በኋላ የሚሰማሩት በየምርጫ ክልሎቻቸው ነው። አጠቃላይ በሲዳማ ውስጥ ወደ 19 ምርጫ ክልል አለ፣ እዛ ይሰማራሉ። ደቡብ ደግሞ ወደ 104 ምርጫ ክልሎች አሉ። በዛ ተሰማርተው ስራቸውን የሚሰሩበት አግባብ አለ ማለት ነው።
የስልጠናውን አስፈላጊነት አቶ ፍሬው ለቪኦኤ ተናግሯል።
ስልጠና ወሳኝ ነው። ስራዎች በእውቀት መመራት አለባቸው። ስለዚህ እውቀታቸውን አዳብረው አሰራሩን አውቀው እየተለወጡ በጣም በርካታ ህጎች አሉ፣ ደንቦች አሉ፣ አሰራሮች አሉ። እነኛ ለበቂ ግንዛቤ ወስደው ሄደው ታች ስራ በተሳለጠ ሁኔታ ለመስራት ያስችላቸዋል። ከዚህ አንጻር እነኚህ ሰዎች የግድ በቂ እውቀት ስለሚያስፈልጋቸው፣ ሁለተኛ ደግሞ የምንጠቀማቸው አብዛኛው የአይቲ ቴክኖሎጂዎቹ ነው የምንጠቀሙ። ከቴክኖሎጂውም ጋር መታወቅ አለባቸው። ሶፍትዌሮች ዲቨሎፕ ተደርገዋል። ከሶፍትዌሮችም ጋር መታወቅ አለባቸው፣ መተግበር አለባቸው። እሱ ብቻ አይደለም። አሁን እኚህ ላይ ጄኔሬተር በየምርጫ ክልሎቹ ይሰራጫል። እነዚህ ጄኔሬተሮች እንዴት አፕሊካብል እንደሚደረጉ በደንብ ሰልጥነው ወስደው መልመድ መቻል አለባቸው። ስለዚህ የሁሉ ስልጠና በአንድ ላይ እንደ ፓኬጅ ተደርጎ የሚሰጥበት አግባብ አለ ማለት ነው።
ሰልጣኞቹ በምን መስፈርት እንደተመረጡ የተጠየቁት ኃላፊው ተከታዩ መልስ ሰጥተዋል።
እነኛ ስልጠና የወሰዱ ያሉ ሰዎች መጀመሪያ እነዚህ ስልጠና ያሉ ሰዎች ከዚህ በፊት ምርጫን አስፈጽሞ የማያውቁ ገለልተኛ የሆኑ ናቸው። ጠቅላላ እነኛ የተመረጡ መስፈርትን በምናመሰ ገለልተኛ የሆኑ በአካባቢ ተሰምነት ያላቸው ከዛም ባሻገር ደግሞ ከሚመለከታቸው አካላት ጋር ተቀባይነት ያላቸው ናቸው። ይህንን በምልበት ሰዓት የፖለቲካ ፓርቲዎች አስተያየት እንዲሰጡባቸው ተደርጎ እያንዳንዱ ተመልማይነት ተወዳዳሪዎች አስተያየት እንዲሰጡ ተደርጎ ተቀባይነት ያገኙት ናቸው። በሁሉም አካላት ተቀባይነት ያገኙ ሰልጣኞች ናቸው። ገለልተኛነት ተረጋግጠው በፖለቲካ ፓርቲዎችን ጭምር አስተያየት እንዲሰጡበት የተመለመሉ ናቸው ማለት ገለልተኝነታቸው።
የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የምርጫ የጊዜ ሰሌዳ መሰረት በ673 የምርጫ ክልሎች የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች አባላት ምርጫ የሚካሄድ ሲሆን ከደቡብ ክልል ለተወካዮች ምክር ቤት ለ104 መቀመጫዎች እንዲሁም ለክልሉ ምክር ቤት ደግሞ ለ348 መቀመጫዎች ምርጫ እንደሚካሄድም ተገልጧል። በሲዳማ ክልል የሚደረገው ምርጫ ለ19 የህዝብ ተወካዮች ምክር ቤት መቀመጫዎችና ለክልሉ ምክር ቤት ደግሞ ለ190 መቀመጫዎች የሚካሄድ መሆኑም ታውቋል። ለስድስተኛው ሀገር አቀፍ ምርጫ ከሀገሪቱ 49407 ምርጫ ጣቢያዎች ውስጥ በደቡብ ክልል 8271 የምርጫ ጣቢያዎች የሚገኙ ሲሆን በሲዳማ ክልል ደግሞ 2247 ጣቢያዎች መኖራቸውን የምርጫ ቦርድ መረጃ ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አሁን የጥያቄው መልስ። ከዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዘን አወያይተናል። እንግዶቻችን የኢትዮጵያ የሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን ይርጋ ከአዲስ አበባ እና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ በናይሮቢ ናቸው። በትግራይ ክልል የሚገኘውን የሰብአዊ ሁኔታ አያያዝና ከሰብአዊ መብቶች ጋር በተያያዙ ጉዳይ ላይ አትኩሮ በተዘጋጀው በዚህ ውይይት የሰብአዊ መብቶች ተከራካሪዎች የሰዎችን ሰብአዊ መብት መጣት ማንኛውንም ሰው ሊያሳስበው ይገባል የሚል ሀሳብ አንጸባርቀዋል። ከአድማጮች ለተነሱ ጥያቄዎችም ምላሽ ሰጥተዋል።
በክፍል አንድ ዝግጅታችን ድርጅቶቹ በሰብአዊ መብቶች ላይ ትኩረት አድርገው ስለሚሰሩባቸው ምክንያቶችና ከሚያወጧቸው ሪፖርቶች ስለሚጠብቋቸው ምላሾች አጋርተውናል። በዛሬው ዝግጅታችን ደግሞ የአድማጮችን ጥያቄ ይመልሳሉ።
በጣም እናመሰግናለን ሁለታችሁም ድርጅቶቻችሁ ስለሚሰሩት ስራ ለሰጣችሁን ማብራሪያ። ካድማጮች ወደ ተላኩልን ጥያቄዎች ነው የምናልፈው። ጥያቄዎቹ በጽሁፍ የመጡ ናቸው። በፌስቡክ ገጻችንና በኢሜል የመጡ ጥያቄዎች ናቸው። ከፌስቡክ ገጻችን ላይ የወሰድናቸውን ጥያቄዎች ላንሳ። አስተያየትና ጥያቄዎች ናቸው አንድ ላይ ተደባልቀው የቀረቡት። አቤል ኪዳነና ተስፋይ ኪሮስ የተባሉ አድማጮችን የፌስቡክ ገጻችን ተከታዮች ያነሱት ጥያቄ ኢንተርኔት አለመኖሩ መረጃ ለማግኘት እንቅፋት መሆኑን ጠቅሰዋል። አቤል መጀመሪያ ህዝብ ኢንተርኔት ያገኝና ከዛ በኋላ ነው ተገምግሞ እኛ ብናወራ የሚሻለው ወይም እኛ ብንጠይቅ የሚሻለው ትርፉ ጉንጭ ማልፋት ነው ብለዋል። ተስፋይ ኪሮስ ደግሞ በክልሉ ኢንተርኔት በሌለበት መረጃ ተጠይቃላችሁ እስቲ እንደ ጋዜጠኛ ያለውን ሁኔታ ገብተን እንድንዘግብ ይፈቀድልን ብላችሁ መጠየቅ ይሻላል የሚሉ ምክረ ሐሳቡን ወደኛ አንጥተውታል። እንግዲህ እነዚህ ሁለት አስተያየት ሰጪዎች ኢንተርኔትን ከመረጃ ወይም የሰባይ መብት መረጃን ከመሰብሰብ ጋር ያያይዘዋልና ኢንተርኔት መኖር አለመኖሩ ከሰባይ መብቶች መጣስ የመረጃ አሰባሰብ ጋር የሚያገናኘው ነገር ምንድነው የሚል ነው ጥያቄው። አቶ ዳንኤል ጋ እስቲ ለዚህ ምላሽ ስጡ።
አመሰግናለሁ። ጥሩ ጥያቄ። በሌላ መልኩም ብናየው የሚል ሐሳብ አለኝ። በተለይ ወደ መብት እናቀርበው ኢንተርኔት የማግኘት መብት ማለት ዞሮ ዞሮ መረጃ ከማግኘት መብት ጋር ይያያዛል። የኢንተርኔት ጉዳይ እንደዚሁ ፋንደኑ ለናየው የሚገባን አይደለም። በተለይ ከመብት አንጻር ስናየው መረጃ ማግኛም እንዲሁም ደግሞ ሐሳብን በነጻነት መግለጫ ፕላትፎርም በመሆኑ መረጃ የማግኘትም ሐሳብን በነጻነት የመግለጽም መብትም ሁለቱም በሕገ መንግስቱም እንዲሁም በሌሎች አዋጆች ጭምር በተለይ መረጃ የማግኘት መብት አዋጅ በግልጽ ተቀምጧል። ማንኛውም ሰው ያለምንም ገደብ መረጃ የማግኘት መብት እንዳለው በሕገ መንግስቱም ደግሞ ሐሳብን በነጻነት የመግለጽ መብት በግልጽ ተቀምጧል። ያ ብቻ ደግሞ ሳይሆን ኢትዮጵያን በተቀበለቻቸው ዓለም አቀፍ የሰብአዊ መብት ሰነዶች ICCPR-ንም ስንመለከት በአንቀጽ 19 ላይ በግልጽ ዜጎች ሐሳባቸውን በነጻነት መግለጽ እንዳለባቸው ያስቀምጣል። በትግራይ ክልልም ያለውን እንግዲህ የኢንተርኔት መኖር አለመኖር እንደው ከኢንተርኔትነት ባሻገር ከመብት ጋር ማያያዙ ተገቢ ነው ብዬ ስላሰብኩ ነው። ስለዚህ የኢንተርኔት ባለመከፈቱ ምክንያት በዛ አካባቢ የሚገኙ ዜጎች መረጃ እንደልባቸው እንደማያገኙ እንዲሁም ሐሳብንም በነጻነት እንደማይገልጹ ግልጽ ነው። ኢንተርኔት ባለመኖሩ ብቻ እነዚህ መብቶች ኤክሰርሳይዝ ማድረግ እንደማይቻል በግልጽ ማየት እንችላለን ማለት ነው።
አቶ ፍስሐ መረጃን ከማሰባሰብ አንጻር የኢንተርኔት መኖር አለመኖሩ እክል ነው ወይ?
የገለጸው ነገር አለ። ከዛ በላይ ደግሞ ኢንተርኔት መኖሩ ለብዙ ነገር አስፈላጊ ጉዳይ ነው። አስፈላጊነት አንጻር ስናየው ከመጠነት አንጻር ብቻ ሳይሆን ማለት ነው። በተለይ ሰብአዊ መብት ስራዎችን ለመስራት የሰብአዊ መብት መረጃዎችን ለመሰብሰብ የኢንተርኔት አስፈላጊነት በጣም ጠቃሚ ነው። በኢንተርኔት የሰብአዊ መብት ጥሰት ተንቀሳቃሽ ምስሎች፣ ፎቶዎች፣ ድቆማዎች ይመጣሉ። ከዛ በተጨማሪ ደግሞ በኢንተርኔት ላይ የተመሰረቱ የመገናኛ ዘዴዎች አሉ። ከዋትሳፕ ጀምሮ ቴሌግራም፣ ፌስቡክ፣ ሜሴንጀር፣ ትዊተር ምናምን እያሉ እዛ ላይ እንግዲህ እነዚህ ደግሞ እንግዲህ ኢንተርኔት ውስጥ ናቸው። እነዚህ ደግሞ መደበኛ ስልክ ስለመጠቀም የተሻለ ርካሽ ናቸው። ሁለተኛ ደህንነታቸው የተሻለ ነው ከሌሎቹ። ስለዚህ ዜጎች በነጻነት የደረሰባቸውን ጥቃቶች ያዩትን ጥቃት ሪፖርት ማድረግ ይችላሉ እንደ አምነስቲም ሆነ ሌሎች ድርጅቶች ከዚህ አንጻር እንግዲህ አሁን ትግራይ ውስጥ ያለው ነገር ብዙ ተለይ ኢንተርኔት አለመኖሩ የተፈጸሙትን ጥቃቶች በጨለማ ውስጥ እንደተፈጸሙ ማድረግ ይቻላል። ብዙ ችግሮች እንዳሉ እናውቃለን። በተዘዋዋሪ ሊሆን ይደርስላል። ግን ሙሉ ለሙሉ ለማረጋገጥ የኢንተርኔት አገልግሎት አለመኖሩ ከፍተኛ ችግር ፈጥሯል እና ስለዚህ ኢንተርኔት የሌለበት ሁኔታ ማለት ጨለማ ውስጥ ያለው ጭቃ ነው አሁን ባለው ሁኔታ። ስለዚህ በጨለማ ውስጥ ነው እነዚህ የሰብአዊ ሴቶች እየተፈጸሙ ያለ መለስ ባሉበት ሁኔታ ማወቅ አይቻልም። አስቸኳይ ደርሶ ሪፖርት ማድረግ አልተቻለም። መፍትሄ መስጠት ማ ይቻላል። ከተጠኔታ አንጻር በተለይ ለሰብአዊ መብት ስራዎች
አቶ ፍስሐን ተከታይ አያይዤ ጥያቄን ለአንሳ ኢንተርኔት ይህን ያህል ሰብአዊ መብት ጥሰቶች መረጃ አሰባሰብ ጠቃሚነቱ ይህን ያህል ከሆነ ኢንተርኔት በሌለበት ያሉ ግብአቶች ማሰባ ማሰባሰብ በማይቻልበት ሁኔታ የሚገኙ መረጃዎች ተአማኒነታቸው ወይም ደግሞ የሁሉንም ወገን መረጃ ማካተታቸው ላይ ምን ያህል የታመኑ ናቸው ማለት ይቻላል?
ከተደራሽነትና ለደሞ ክለብ ሰው አክሰሳብል ከመሆኑ አንጻር የአካታችነት የሰደበት ጥናቶች ሁሉንም ወገን አካታች በተለያዩ ወገኖች የሚመጡ መረጃዎችን ለማግኘት በጣም ይረዳል። ይህ ኢንተርኔት በመንበት ሁኔታ ላይ የሚሰሩ ጥናቶች ማለት እሱ ብቻ አይደለም። ኢንተርኔት ላይ የተመሰረቱ ነገሮች አሉ፣ ሌሎች የማጥናት ያህል ዘዴዎች አሉ። ግን እነሱ ደግሞ ሊሚቴሽን ያላቸው ተለያዩ ልጆች ይጠቀማለ፣ ስልክ ልንጠቀም እንችላለን፣ ስልክ ካለ ኢንተርኔት እንኳን ባይኖር ሌላ የሰዎችን ሙቭመንት መጠቀም ይቻላል። ከአንድ ቦታ ወደ አንድ ቦታ የሚሰደዱ ሀገር ውስጥም ሆነ ዓለም አቀፍ ተፈናቃዮች ሊኖሩ ይችላሉ። ሪፊጂዎች ደግሞ ነገር ውስጥ ተፈለገ አይዲቲ የምንላቸው ብርሃን መሱን በመጠቀም ሊገኝ ይችላል። ግን ከኮስት አንጻር ከተደራሽነት አንጻር ስናየው የኢንተርኔት መኖር ይህኛ ስራ የሚያስ
አቶ ዳን ይርጋ ልምጣና በትግራይ ክልል የሚገኘውን የሰብአዊ አያያዝ ሁኔታ የገመገማችሁበት ያወጣችሁት ሪፖርት አለ?
እንግዲህ በትግራይ ክልል ስላለው የሰብአዊ መብቶች ሁኔታ መግለጫ ብቻ ሳይሆን በተለያዩ በምናገኛቸው መድረኮችም ስብሰባዎችም ጭምር ያለንን ኮንሰርን በግልጽ እናስቀምጥ ቆይተናል። መግለጫዎችም ጭምር አውጥተናል። ለምሳሌ የቅርቡን መግለጫ ለመጥቀስ ያክል ጥር 14/2013 ዓመተ ምህረት አንድ አስቸኳይ ጋዜጣዊ መግለጫ አውጥተናል። ይሄ መግለጫ እንግዲህ በትግራይ ክልል ያለው የሰብአዊ መብቶች ሁኔታ አስቸኳይ መፍትሄ ይሻል የሚል ርዕስ ይዞ የወጣ ነው። በዚህ መግለጫ ላይ በርካታ ዝርዝር የሰብአዊ መብት ጥሰቶችን አስቀምጠናል። ከዛ ውስጥ የተወሰኑትን ለመጥቀስ ያክል ግድያዎች፣ አካል ማጉደል፣ እስሮች፣ እንግልቶች፣ አስገድዶ መድፈር እንዲሁም ደግሞ የንብረት ማውደም ጭምር በግልጽ በዝርዝር አስቀምጠናቸዋል። ብቻ ደግሞ ሳይሆን የሰብአዊ ድጋፍ ወይም የሰብአዊ እርዳታዎች ጭምር በአግባቡ እየቀረቡ እንዳልሆኑ፣ በዚህም ምክንያት በርካታ ቁጥር ያላቸው ዜጎች ለአስከፊ ረሃብ እንደተዳረጉ ጭምር ይሄን በግልጽ ገልጸናል። እንዲሁም ደግሞ መሰረታዊ አገልግሎቶች ለምሳሌ መብራት፣ ውሃ፣ ስልክ የመሳሰሉትን የባንክ አገልግሎትንም ጭምር እንዳልተከፈቱ ጭምር እሱም በአስቸኳይ መከፈት እንዳለበት ጭምር በዛ አስቸኳይ ጥሪያችንን አስተላልፈናል። ያ ብቻ ደግሞ ሳይሆን ለአብነት ያክል ጋዜጠኛ ዳዊት ከበደ እና በረከት በርሄ ጥር 11/2013 ዓመተ ምህረት በጸጥታ ኃይሎች መገደላቸው ጭምር ህጋዊ ያልሆኑ ስራዎች እንዲሁም የሰብአዊ መብትን አስጊ ደረጃ ላይ የሚያደርሱ እርምጃዎች እንደሆኑ ገልጸናል። ስለዚህ ዘርዘር ያለ በጣም ጠንካራ የሆነ ነገር ግን በጣም አሳሳቢና አስቸኳይ መፍትሄ ይሻል የሚል አስቸኳይ ጋዜጣዊ መግለጫ ጭምር በማውጣት በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ አሳውቀናል። ይህንንም እንግዲህ መግለጫ ለሚመለከታቸው የመንግስት አካላት ጉዳይ ይመለከታቸዋል አልናቸው ልከናል፣ ለሚዲያ ልከናል፣ እንዲሁም ለፓርትነሮቻችን ጭምር አሳውቀናል። ያ ብቻ ደግሞ ሳይሆን አሁንም ተጨማሪ የሰብአዊ መብት ጥሰቶች እየተፈጸሙ እንዳሉ ከአካባቢው የተለያዩ መረጃዎች ይደርሰናል። ቅድም እንደተጠቀሰው በአካባቢው የኢንተርኔት አገልግሎት፣ የስልክ አገልግሎት እንደ አስፈላጊነቱ እየሰራ ስላልሆነ ይሄን መረጃ በማሰባሰብ ስራችን ላይ ከፍተኛ እክል ገጥሞናል። ስለዚህ አሁንም በቀጣይ ሰመጉ አቅም በፈቀደ መጠን መርማሪዎችን በመላክ በክልሉ በተለያዩ አካባቢዎች ላይ ያለውን የሰብአዊ መብቶች አያያዝ ሁኔታ ደግሞ በቀጣይ መግለጫ የምናወጣ ይሆናል። ግን አሁንም ባለንበት ሁኔታ ላይ በምናገኛቸው መድረኮች፣ ስብሰባዎች እንዲሁም ደግሞ ይመለከታቸዋል ላልናቸው አካላት ጭምር በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ እስቲል አስቸኳይ መፍትሄ ማግኘት አለበት የሚለውን ውትወታችንን እንደቀጠልን እንገኛለን።
በጣም አመሰግናለሁ አቶ ዳን። አቶ ፍስሀ እናንተም እንዲሁ በተደጋጋሚ መግለጫዎች ስታወጡ ነበርና በአሁኑ ሰዓት እጃችሁ ላይ ያለው በትግራይ ክልል ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል? ሁሉንም ሪፖርታችሁን ሳይሆን አንኳር አንኳሩን አጠር አድርገው።
ትጋቱ ከተጀመረ ጀምሮ እንግዲህ ያው የተለያዩ ስቴጆችን አልፏል፣ የተለያዩ ደረጃዎችን አልፏል። ተጋቱ መጀመሪያ ላይ ግጭቱ በተፈጠረበት ጊዜ ላይ የነበሩ ጥቃቶች ብዙዎቹ አሁን ያሉት ባህሪያቸውን የቀየሩ ነገሮች አሉ።
የተገኘ ያለው ታየ ነበር። በተለይ መደበኛ አይነት ቤቶች ኮንቬንሽናል አርገ የሚባል ነገር በተረከች ይሆናል። በተለይ ከተሞች አካባቢ የከባድ መሳሪያዎች ለሰላም መሰረት የሚኖርባቸው የተከለከሉባቸው ቦታዎች ላይ ተፈጸመ ከባድ መሳሪያ ግድያዎች አሉ። ይሄ ጦር ወንጀል ነው። በተለያዩ ቦታዎች ላይ ታይቷል። ሁመራ፣ መቀሌ፣ አክሱም እንደዚህ ነገሮች አሉ። በተወሰኑ ቦታዎች ላይ ከተለይ ምዕራብ ትግራይ ማይካሳ፣ ሁመራ አካባቢ ያሉ ትንሽ ቦታዎች ላይ ደግሞ እንደየ ሁኔታው በብሔር ላይ የተመሰረቱ ጥቃቶች ለረጅም ጊዜ ቆይተዋል። አሁንም በተወሰነ ቦታዎች ላይ አሉ። አንዳንድ ነገሮች ነበሩ። ሌላው የኤርትራ ወታደሮች የፈጸሟቸው ከፍተኛ ሰቶች አሉ። ትግራይ ውስጥ ያሉ የሬፊጂ ካምፖች አሉ። ምታቋቸው ኤርትራውያን ሲወልባቸው አራት አሉ። ከእነዚህ አራቱ ሁለቱ ተቃጥለዋል። እዛ የነበሩ የኤርትራ ስደተኞች ተበታክተዋል። ሁለቱም በአካባቢ ጠብቁ የተወሰኑም ወደ ኤርትራ ተመልሰዋል። የተገደሉ የታሰሩና ታፍነው የተወሰዱ ብዙ ሰዎች አሉ።
አቶ ፍስሐ ስልኮት በኮት ምን እንደሆነ አላወቅኩም። ያሉበት ቦታ እንደሆነ አላውቅም። በመሀል በጣም ይቆራረጣል።
ለምሳሌ በተወከለ ብዙ ባቀለጣዎች ላይ እኔ ሁለቱ የደረሱ ከፍተኛ ጦርነቶችን ሰዎችና ሰዎች ካምፖችን ማቃጠል ለኤርትራ ወታደሮች ናቸው የሚያደረጉ። እንደዚህ እንደዚያ ነገሮች አሉ። እሱ በተቀርቡ ሪፖርት የሚያወጣበት ነው።
አንድ ተያያዥ ጥያቄ ላንሳ። ትግራይ ክልል ውስጥ ስላለው የሰብአዊ መብቶች አያያዝ ሁኔታ ሲያነሱ አንዳንዶቹ ጥቃቶች አሁን የሉም፣ አንዳንዶቹ ደግሞ መልካቸውን ቀይረዋል ብለዋል። የትኞቹ ጥቃቶች ናቸው የሌሉት? የትኞቹ ጥቃቶች ናቸው መልካቸውን የቀየሩት?
ቀይሮ የምናየው በተለይ ሴቶች እና ህጻናት ላይ የሚፈጸሙ ጾታዊ ጥቃቶች አስገድዶ መድፈርን ጀምሮ ማለት ነው። በብዙ ቦታዎች ላይ ሪፖርት እየተደረጉ ነው። ይሄ እንግዲህ ብዙ ጊዜ ጦርነት ሲኖር የሚያጋጥም ነገር ነው እና ጥንቃቄ ሊደረግበት ይገባ የነበረ ነገር ነው። ግን ጦርነቱ ከመራዘሙ እና በተለይ አካባቢ የተወሰኑ ብዙ ቦታዎች ላይ የጸጥታ ኃይሎች ከመሰማራታቸው አንጻር ይሄ ነገር በመቀሌ ከተማም በሌሎች ቦታዎችም ላይ በሰፊው እየታየ ነው። ስለዚህ ይሄኛው አዲሱ ፊቸር የምንለው ይሄኛው እስካሁንም የቀጠሉ አሉ። ለምሳሌ ኤትኒክ ፕሮፋይሊንግ ወይም ደግሞ ሰዎችን በብሔራቸው ፕሮፋይል አድርጎ የተወሰኑ አገልግሎቶችን እንዲያገኙ ወይም እንዳያገኙ ማድረግ አሁንም የሚታይ ነበር ነው። ከመጀመሪያ ጀምሮ የነበረው ግን በተለያዩ ሁኔታዎች የቀጠለ ነው። ኤርፖርት ላይ ማለት በትግራይ ተወላጆች የትግራይ መታወቂያ ያለ ሰው ከባድ የተለየ ጥያቄ ነው የሚደረግለት። የተለየ አሰራር ላይ ያለው ይህ እንግዲህ ከብዙ ሰዎች ያገኘ ነው። አሁንም የቀጠለ ነገር ነው። በረራ የተከለከሉ ሰዎች አሉ። በረራ ያመለጣቸው ሰዎች አሉ። ወይም ደግሞ ተንገላተው መጨረሻ ሳለ ላይ በረራ ያገኙ ሰዎች አሉ። ከትግራይ ወደ አዲስ አበባ በትራንስፖርት መምጣቱ እንደዚህ ከፍተኛ ችግር ነው። በተለያዩ ቦታዎች ላይ ቼክ ፖይንት ወይም ኬላ የሚባሉት አሉ። መታወቂያ እየታየ ብዙ ነገሮች ቼክ ይደረጋሉ። ክብርን የሚነካ አይነት ትሪትመንት እና የፍተሻ የአካላዊ ፍተሻዎች ይደረጋሉ እና ከዚህ ጋር ተያይዞ ደግሞ የሚፈጸሙ የጾታ ጥቃቶችም እንዳሉ ነው የሚታየው። ስለዚህ የተወሰኑት የቀሩት ለምሳሌ ኦልሬዲ ብዙ ቦታዎች ከተያዙ በኋላ በተለይ ከማይካራ ሁመራ ያየናቸው ነገሮች ስለቆየ እና አንደኛ የተወሰነው ኮሚኒቲ ደግሞ ቦታዎቹን ለቀው ስለወጣ ያው መቀጠል አልቻለም። ምናልባት ቢገኙ አሁን ሚገትል ይችላል። ብዙ የትግራይ ተወላጆች ከነዚህ አካባቢዎች ወጥተዋል በሚደርስባቸው ጥቃቶች እና ማስፈራራቶች ምክንያት። ለዛ ነው ይቆመው እንጂ ድርጅቱ ስለሌለ ሳይሆን ያው ከዛ አካባቢዎች ላይ ሰዎች ስለወጣ።
ማይካድራ ግን እናንተ ባወጣችሁት ሪፖርት ማይካድራ ላይ ተጠቂው የቀረው እና አብዛኛው የአማራ ተወላጆች የሚል ሪፖርት አወጣችሁ ነበር እና ትንሽ ግር ስላለኝ እሱ ላይ እንዲያብራሩ ነው።
ማይካድራ እንግዲህ እኛ ሪፖርት ያደረግነው እዛ ቦታ ላይ ጭፍጨፋ እንደተፈጸመ በዋነኝነት ያሳየ ነው። በእነዛ ሁለት ቀናት ላይ ጥቅምት 30ና ህዳር 1 ላይ ሽግግር እስከሚነገርስ እዛ ተፈጸመውን ነው በተለይ የአማራ ተወላጆች ላይ የተፈጸመ። ከዛ በኋላ ማይካድራ በፌደራል አስተዳደር እና በፌደራል ጸጥታ አካል እና በተለይ ደግሞ የአማራ ክልል ታጠቁ ኃይሎች ከገቡ በኋላ ያ ጥቃት ደግሞ ቀጥሏል። በተለይ በትግራይ ተወላጆች ላይ ቀጥሏል። ብዙ አይነት ጥቃቶች እንደደረሰባቸው መረጃዎች አሰባስበናል። እሱም በሚቀጥለው በምናወጡ ሪፖርት ላይ የምናሳይ ይሆናል። ስለዚህ ፌዝ ነበረው ወይም ደግሞ የተለያየ ጊዜ ነበሩ። የመጀመሪያ ላይ አማራዎች ላይ የተፈጸሙ ነበሩ። በኋላ ላይ ደግሞ እነዚህ የተለያዩ የክልልና የፌደራል ጸጥታ አካላት ከገቡ በኋላ ደግሞ ጸጥታ አካላት ብቻ አይደሉም፣ እዛ አካባቢ ያሉ የቀን ሰራተኞችም በዚህ ውስጥ እንደተሳተፉ ነው። ብዙ የትግራይ ተወላጆች ላይ ከቤታቸው እንዲፈናቀሉ፣ እንዲታሰሩ ያለ ፍርድ ለረጅም ጊዜ ምግብ በሌለበት ሁኔታ ይህንም የተወሰኑ ሰዎች ደግሞ ኤርኤፍ ደጋፊዎች ናቸው የቀድሞ አባላቶች ናቸው ተብሎ የተገደሉ ሰዎች የሚታሉ ፌዝ ነበረው ወይም ተለያዩ ደረጃዎች ጊዜያት ነበሩት ማለት ነው።
ወደ አድማጭ ጥያቄ ልለፍ። ደረጀ ጂኤም የተባሉ ጠያቂ ከአዲስ አበባ መሆናቸውን ጠቅሰው በኢሜይላችን በላኩት ጥያቄ ከፊቱ አስተያየት አለ። ከዛ በኋላ ነው ወደ ጥያቄያቸው የሚመጡትና ጦርነት ነውና ትግራይ ውስጥ የሞቱና የተጎዱ በርካታ ሰዎች ሊኖሩ ይችላሉ። እነዚህ ችግር የደረሰባቸው ሰዎች ምንም አይነት ቅሬታ ቢያቀርቡ አይፈረደባቸውም። በጣም የሚያሳዝነው ማይካድራን ጨምሮ በተለያዩ አካባቢዎች ግፍ የፈጸሙ የህዋት ታጣቂዎችና አባላት ወደ ሱዳን ሸሽተው ሚዲያና ታላላቅ ተቋማት የመረጃ ምንጭ ያደረጓቸው ነው። እንዲሁም ከስልጣንና ከጥቅም የተወገዱ የህዋት ሰዎች ሐሰተኛ መረጃዎችን በማሰራጨት ተጠምደዋል ካሉ በኋላ ለመሆኑ የሰብአዊ መብት ተቋማት የመረጃ ምንጮቻቸውን ገለልተኝነት ወይም እውነትነት በምን አይነት ሁኔታ ያጣራሉ ሲሉ ይጠይቃሉና ሁለታችሁም የምትመሯቸው የሰብአዊ መብት ተቋማት ድርጅቶች ናቸውና ለዚህ ጥያቄ ምላሻችሁ ምን ይሆናል? ከአቶ ዳን ልጀምር።
እንግዲህ እንደሚታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከ1984 ዓመተ ምህረት ጀምሮ ቀደም ብዬ እንደጠቀስኩት በጣም ዝርዝር የሰብአዊ መብት ጥሰቶችን በበቂ ማስረጃ ካጣራ በኋላ ነው ለሚመለከተው አካላት ለህዝብ ይፋ የሚያደርገው። እንግዲህ እነዚህ የማጣራዎችን ስንሰራ የመረጃ ምንጮቻችንን ከለልተኝነትና እውነተኝነት የመጀመሪያው መስፈርት ነው። እንደዚህም ብለን ጉዳዩ ተከስተተ ስለተባለ በሰሚ ሪፖርት አናወጣም አውጥተንም አናውቅም። ለምሳሌ አንድ ቦታ ግድያ ተፈጸመ ከተባለ ያን ግድያ የተፈጸመበትን ሰው ሙሉ ስም፣ መኖሪያ አድራሻው፣ ኢቭን ገዳዩ ማን እንደሆነ፣ ለመግደል የሰጠው ምክንያት እንዲሁም የሟች ቤተሰብን ጭምር እስከ ማነጋገር ነው የምንደርሰው እኛ ሪፖርት ከማውጣታችን በፊት። ምናልባት ይሄንን የሰመጉን ቀደምት ከዚህ በፊት ያወጣናቸውን ሪፖርቶች ማየት ይቻላል። እስከ ሟች ፎቶግራፎች ዝርዝር የቤት ቁጥር ጭምር ሳይቀር ነው ሪፖርት የምናወጣው። ስለዚህ በተቻለን አቅም የምንጮቻችንን ገለልተኝነትና እውነተኝነትን ሳናጣራ ሪፖርት አናወጣም። ከአንድ ወገን ብቻ ደግሞ አይደለም፣ አቅም በፈቀደ መጠን የሰብአዊ መብት ጥሰቱን ፈጽሟል ከተባለው አካል ወይም አካባቢ ጭምር ኮራቦሬት ለማድረግ ወይም ምላሽ ለማግኘት ባላንስ ለማድረግም ጭምር ጥረት እናደርጋለን። ስለዚህ መስፈርቶች ነው መግለጫ የምናወጣው። ለዚህም ነው አንዳንድ ጊዜ የምናወጣቸው መግለጫዎች ለተወሰነ ጊዜ ይዘገዩብናል። ይሄ የሚሆንበት ምክንያት የተወሰኑ መረጃዎችን የሚይዝና ነገር ግን ማስረጃዎች ስለሚገባን እነዛን ማስረጃዎች በእጃችን እስኪገቡ ወይም በደንብ እስክናመሳክራቸው ጊዜ ይፈጅብናል። ስለዚህ እኛ ኢሰመጉ ሁሌም ቢሆን የመረጃውን ገለልተኝነት እንዲሁም እውነተኝነት ተቀባይነት ጭምር ማጣራት ተገቢ ነው ብለን እናስባለን። በዚህም መልኩ ነው እስከዛሬ ስንሄድ የቆየ ነው።
አቶ ፍስሐ
ሪሰርች እንግዲህ አሰራር ዘዴዎች አሉት። የሰብአዊ መብት ሪሰርች አሰራር ዘዴዎች ገለልተኝነትን በተመለከተ እንግዲህ አምነስቲ ኢንተርናሽናል ያው የፖለቲካም ሆነ ሌላ አመለካከት የለውም። እንደ ድርጅት ሰብአዊ መብት ላይ ያተኮረ ድርጅት ሰብአዊ መብት ላይ ሲሰራ በጣም የቆየ ድርጅት ነው እና ለዚህም ደግሞ ገለልተኝነቱን እና የሚያገኛቸውን መረጃዎች ትክክለኛነት የሚያረጋግጥባቸው ሪሰርች ሜቶዶሎጂ ወይም የጥናት ሜቶዶሎጂዎች አሉት። ምንም አንድ ሰው ወይም በቡድን የሚሰራ ቢሆንም ከዛ በኋላ የተለያዩ ደረጃዎችን ያልፋል። ብዙ ሰዎች ተጣርቶ የሚወጣው አንደኛው። ሁለተኛ ደግሞ ሪሰርች በሚሰ ራበት ጊዜ ከብዙ ወገኖች በተለይም ከመንግስት ምላሽ የሚሰጥበት ለመውቃት የመንግስትን አመለካከት ለማካተት ምንጊዜም ጥረት ይደረጋል። ያ እንግዲህ ምንጊዜ እንዲተሳካ ማለት አይቻልም። አንዳንዴ ያለዛ ወገኖች መልስ የማይሰጡበት ጊዜ፣ ደብዳቤ የማይመለሱበት ጊዜ፣ ስልክ የማይመለሱበት ጊዜ ሊኖር ይችላል። ግን በተቻለ መጠን እነዛን ሰዎች ለማናገር እና እነሱ ለማረጋገጥ የእነሱን መረጃ ለማካተት ያለው ነገር መጨደደጃች መስታለ ምንጊዜ እንሞክራለን። ያው እድሉን ተጠቀሙበት አልተጠቀሙበት ነው ነገር ነው። ሌላው ከዚህ ከገለልተኝነት ጋር ደግሞ ከመረጃዎቹ የሚገኙበትን ምንጮች የተለያዩ መንገዶችን እንጠቀማለን። ለምሳሌ በዊትነስ ወይም በምስክር የሚሰሩ ምስክርነቶችን ነገር በአንድ ወይ በሁለት ሰው ብቻ ላይ ለማድረግ ሳይሆን ከተለያዩ ማስረጃ ምንጮች ጋር ማረጋገጥ እንሞክራለን። ቪዲዮ፣ የፎቶ፣ የሳተላይት ኢሜጅ እና ሌሎች ቴክኖሎጂዎችን ከእነሱ ጋር ለማነጻጸር ሞክራለን። ይሄ ባልተሟላበት ጊዜ ግን የተውላጅ ማረጋገጥ ስላልቻለ እንደው ሙሉ ትክክል ላይ ያናቸው ይረመለ ሆናቸው ማረጋገጥ ስላልቻለ ብዙ ግን ያልተናከብንባቸው ይችላል ወነተኛ የሚመስሉ ማለት ስለዚህ ሜቶዶሎጂ ትርክላችን ያለው ጥንካሬ ነው ለረጅም ጊዜ ታማኝነቱን ይዞ እንዲያደርገው የአሰራርም የሜቶዶሎጂ ጠንካራ የሆነ ሜቶዶሎጂ መመሪያለን ያንንም በከፈተ መልኩ ነው የሚሰራው ማለት ነው።
ሌላ ታደሰ ካሳ የተባሉ ጠያቂ እንዲሁ በፌስቡክ ገጻችን ላይ ነው እሳቸውም ጠያቂያቸውን የሰነዘሩት። ትግራይ ላይ በተከሰተው ጦርነት ህዝቡ ለጉዳት እንደተዳረገ አያጠራጥርም። በዚህም አንዳንድ ግለሰቦች ጉዳዩን ከፖለቲካ ትርፍ አንጻር በማየት ህዝቡ ድጋፍ እንዳያገኝ በመቀስቀስ ላይ አሉ። የተግባራቸው ከሰባዊ ድጋፍ አንጻር እንዴት ይታያል? ማንንስ ነው የሚመለከተው? ሰባዊ ድጋፍ እንዳይደረግ መከልከልን የህግ ጉዳይ እንዴት ያየዋል የሚል ጥያቄ አንስተዋልና የተጎዱ ሰዎች ድጋፍ እንዳይደረግላቸው በየትኛው መልኩ መከላከልን ከሰባዊ መብቶች አንጻር እንዴት ይታያል ነው የሚለው ጥያቄ።
እንግዲህ በጦርነት ጊዜ ተግባራዊ የሚሆኑ ልዩ ህጎች አሉ። አንደኛው የሰብአዊነት ህግ ሁማኒታሪያን ሎው የሚባለው ነው። እና በዚህ ጊዜ ውስጥ አንደኛው ጥቅም ቅን የሚፈቅ ሊወሰድባቸው የሚገባው ነገሮች በጦርነት ውስጥ ከሚሳተፉ ወገኖች የሚጠበቀው ነገር ለሰላማዊ ዜጎች እና ግጭት ውስጥ ላሌሉ ወገኖች የሚደረጉ ተባቢ ድጋፎች ለምሳሌ ምግብ፣ የጤና፣ የውሃ እነዚህን ነገሮች መገደብ እንደ ጦር ወንጀል ነው የሚቆጠሩ። ከሰብአዊ መብት አንጻር ስናያቸው ደግሞ በዓለም አቀፍ እና በኢትዮጵያ ህጎች ላይ የተቀመጡ የህይወት የመኖር መብትን፣ ምግብ የተሟላ ምግብ፣ የህጻናት መብትን፣ የሴቶች መብትን እንዲሁም የጤና መብትን የሚነኩ ነገሮች ናቸው። ስለዚህ እንደዚህ አይነት ድርጊት ውስጥ መሳት የሰብአዊ መብት ጥሰት ነው። ከዛ በተጨማሪ ደግሞ የዓለም አቀፍ የጦር ቀይድ ህጎችን የሚጻረር ነው። ምናልባቶቹ ሲሪያስ ከሚባሉት የጦር ወንጀሎች ውስጥ አንደኛው ለሰላማዊ ዜጎች እና በጦርነቱ ለማይሳተፉ ወይም መሳተፍ ለማይችሉ ሰዎች በጦርነቱ የወጡ ሰዎች ወጭን ሰባይ እርዳታ ነው እንትን ማለት ነው። ስለዚህ ህጉ በዚህ መልኩ ነው የሚያየው። በዚህ ውስጥ እንግዲህ ግለሰቦች ብቻ አይደሉም ማለት ነው። ውስጥ የሚሳተፉ ወገኖችም በተለያየ መልኩ ሲጥሶች ይታያል። አንደኛው ያው አክሰስ መከልከል ነው፣ ወይም ደግሞ ተደራሽ እንዳይሆን አካባቢዎች ተደራሽ እንዳይሆኑ ክልከላዎችን ማስቀመጥ ነው። ሌላኛው ደግሞ የሚቀርቡ ሰባይ እርዳታዎችን ጉጋ ሳይደርስ መዝረፍ፣ ለሌላ ገቢ ምንጭ ማለት ዘርፎ ወይ መሸጥ፣ ህዝቡ ጋር ሳይደርስ ወደ ራሳቸው ነጠ ከሚያማረግ እንደዚህ አይነት ነገሮችን የሚያደርጉበት ሁኔታ አለ። ስለዚህ እንግዲህ የዓለም አቀፍም የዓለም አቀፍ የጦርነት ህግም የሰብአዊ መብት ህጎችም
ሰብአዊ ድጋፍ እንዳይደረግ መከልከል የህግ ጉዳይስ እንዴት ያየዋል የሚል ጥያቄ ነው ያነሱት። እና አቶ ዳን እስቲ ለዚህ ጥያቄ ምንድን ነው ምላሹ?
በትግራይ ክልል ያለውን የሰብአዊ መብት አያያዝ ሁኔታ በተለይም ሰብአዊ ድጋፍ የማግኘትን ጉዳይ ከፖለቲካ ጋር ማያያዙ ተገቢ አይደለም። እውነት ለመናገር በማንኛውም መልኩ የሰብአዊ መብትና የሰብአዊ ድጋፎች ከፖለቲካ ጋር መያያዝ የለባቸውም። ይህንን የተለያዩ ወገኖች በራሳቸው በሚመቻቸው ወይ ደግሞ አንዳንድ ጊዜ በተሳሳተ መረጃ ለዛ አይነት ኮንክሉዥን ይወስዳሉ። ግን እኛ እንደ ሰብአዊ መብት ተቋም ሰብአዊ ድጋፍ የሚደረግላቸው ወገኖች በምንም መልኩ ከፖለቲካ ጋር መያያዝ የለበትም። የሰብአዊ ድጋፍም ደግሞ ያለምንም መከልከል ሰብአዊ ድጋፍ ለሚያስፈልጋቸው ወገኖች ሁሉ መድረስ አለ። ይሄንን አልፈረድ ባይዘዌ በህግም የሚያስጠይቅ ነው። ሰብአዊ ድጋፍ የሚያስፈልጋቸው አካላትም ምንም አይነት ምክንያት ተሰጥቶት የሰብአዊ ድጋፍ አገልግሎት እንዳይደርስ አለማድረግ ብቻ ሳይሆን ድርጊቱን ራሱ በሚፈለገው መጠን በሚፈለገው ፍጥነት አለማድረግ ራሱ ከሚያደርሰው የሰብአዊ ጥፋት አንጻር ተጠያቂ ያደርጋል እንኳን ኢንቴንሽናሊ መከልከል ቀርቶ። ስለዚህ እኛ እንግዲህ ብዙ ኤክስኪውዞች አሉ ከመንግስትም ወገን ከሌላኛውም ወገን የሰብአዊ ድጋፍን በሚመለከት በበርካታ መንገዶች እንሰማለን። ከፖለቲካ ጋር የማያያዝ ነገር አለ። ይሄ አይ ቲንክ መቅረት ያለበት ነው፣ ተገቢም አይደለም። አሁን መቅረም ያለበት ወገኖችን ሰዎችን ማትረፍ ነው እንጂ ወደ ሌላ የፖለቲካ ካልኩሌሽን ውስጥ ገብቶ ይባስ መሰራት መድረስ የሚገባ ባበትን ይፈርቶች እንደው ለዚህ አተካሮ መዋል የለበትም። ግን ዞሮ ዞሮ በህግ ያስጠይቃል። በዓለም አቀፍ ህግ ጭምር የሰብአዊ ድጋፍ እና እርዳታ እንዳያገኙ መከልከል፣ በተለይ ሲቪሊያን ውሃ፣ መድኃኒት፣ ምግብ እንዳያገኙ ይህንን መከልከል በዓለም አቀፍ ሕግም በጦር ሕጎች ጭምር የተከለከለ ነው።
የመጨረሻው ጥያቄ መጀመሪያ ላይ ስለ ድርጅቶቻችሁ አብራሩልን ካልኩት ጋር የተያያዘ ነው የሚሆነው። የምታወጧቸው ሪፖርቶች ሁልጊዜም በተለያየ ቡድኖች የተወጠሩ ናቸው። ይሄ ሪፖርት ወጥቷል ተብሎ ሁሉንም በሚያስማማ መልኩ ተቀባይነት አያገኝም። ልክ እናንተ እነዚህን ሪፖርቶች ስታወጡ ከማህበረሰቡ፣ ከመንግስት፣ ከሌሎችም አካላት የምትጠብቁት ምንድን ነው?
እኛ እንግዲህ በእነዚህ ጎዜዎች ላይ የምንጠብቀው እኛ ነው ሰብአዊ መብት ጥያቄዎች ማንም ላይ ተፈጸመ ማንም ላይ ራሳችን ላይ እንደተፈጸመ አድርገን መቆጠር መውሰድ ያለን ሴት ላይ፣ ወንድ ላይ፣ እዚኛው ብሔር ላይ፣ እዛኛው ብሔር ላይ፣ ሽማግሌ ላይ ወይ ህፃን ላይ ተፈጸመ የሚለው ልዩነት መጠር የለበትም። የሰብአዊ መብት ጉዳዮች ተሰሙበት ጊዜ እኔ ላይ እንደተፈጸመ ጥቃት መውሰድ መቻላል። ይሄ እና ግንዛቤ በዛበት ሁኔታ ላይ በላይ ደግሞ ቪክቲምሁድ የፖለቲካ መሳሪያ በሆነበት ጊዜ ላይ ያንን አቮይድ ማድረግ አይቻልም። እኛ ግን ለዛ ይጠቅማል ብለን ሳይሆን የሆነ ጊዜ ላይ ሁሉም ሰው የመንግስት ባለስልጣናትም ሆኑ ነዋሪ የሚሆን የጸጥታ አካላት እንዲሆኑ አንድ ሰው ላይ ተፈጸመ የባለበት ጥቃት ወይም ላይ እንደተፈጸመ እንቆጥረዋለን። የሰውየው ቦታ፣ ብሔር፣ ፖለቲካ አመለካከት፣ የኢኮኖሚ ሁኔታ ሳይገድበን ማለት ነው። ያንን ማድረግ ካልቻለን ያው አዙሪት ውስጥ ነው ምንገባ። ሰብአዊ መብት ሁኔታዎችን መጠቀሚያ የሚያደርግ ፖለቲካ ከሰብአዊ መብት ጥሰት አያወጣን። እንዲያውም መልሶ ሚገጥሩ ያን የተጠቀማተን ደግሞ ደግሞ ሌላውን ወገን አያቆምም እና ምናልባት ኢትዮጵያ ውስጥ የምናየው የዛ ነጻብራቅ ይመስለኛል። በተወሰነ ጊዜ በፊት የሰብአዊ መብት ጥሰቶች በተለያዩ ፕሮጀክቶች ሲፈጸሙ ይጮሁ የነበሩ ወገኖች ተለያየ መልኩ ወደ ስልጣን ሲመጡ ደግሞ እኛ ሪፖርቶች እና ሌሎችን ሪፖርቶች ሲያጣጥሉ ማየት ይታያል። ይህ እንግዲህ የሰዎቹ ምርጫ ነው፣ ግን ከሰብአዊ መብት ተቆርቋሪነት ባህሪ የሚል ነው።
ከማህበረሰቡ፣ ከመንግስት፣ ከተለያዩ አካላት የምትጠብቋቸው ምላሾች ምንድን ናቸው?
እንግዲህ እኛ እነዚህን ሪፖርቶች የሰብአዊ መብት ሪፖርቶችን ስናወጣ ከማህበረሰቡም፣ ከመንግስትም፣ ከሚዲያም፣ ከሲቪል ሶሳይቲም ጭምር የምንጠብቃቸው ነገሮች አሉ። እንግዲህ በዋናነት ኃላፊነት ያለው ከመንግስት ነው። ከመንግስት የምንጠብቀው ሶስት መሰረታዊ ግዴታዎች አሉበት መንግስት የሰብአዊ መብቶች ማክበር፣ ማስከበርና ማሟላት ነው። እነዚህም እንዲወጣ እንጎተጉታለን። ይህንን ነው የምንጠብቀው። ከህብረተሰቡ ደግሞ መብት ብቻ ሳይሆን ግዴታም ጭምር ነው። መብትና ግዴታ ያው የአንድ ሳንቲም ሁለት ገጽታ ናቸውና ስለዚህ ህብረተሰቡም የራሱን መብት ብቻ ሳይሆን ያለበትንም ግዴታ ጭምር እንዲረዳ፣ ያንን እንዲገነዘብ፣ አብሮ ተቻችሎ የመኖሩን ነገር የበለጠ ትኩረት እንዲሰጥ፣ ደግሞ የሰብአዊ መብት የማስከበር ጉዳይ በመንግስት ብቻ ወይም በሰብአዊ መብት ተቋማት ወይም በሚዲያ ብቻ የሚጣል አይደለም። ህብረተሰቡ በጣም ትልቅ ሚና አለው እና የራሱንም መብት ማስጠበቅ የሌሎችን መብት ደግሞ እንዳይጣስ መሟገት፣ ጥበቃ ማድረግ ጭምር ይኖርበታል። ያ ብቻ ደግሞ ሳይሆን እንደኛ ላለ ሰብአዊ መብት ተቋማት ደግሞ የበኩሉን እገዛ ማድረግ አለበት። ለምንሰራቸው ስራዎች መረጃ በማቀበል ምናልባትም አብሮን በመስራት የሰብአዊ መብቶች ሁላችንም በጋራ ብንቆም ስራው ቀላል ይሆናል። ነገር ግን በተወሰኑ የሰብአዊ መብት ተቋማት ላይ ብቻ የሚጣል ከሆነ እጅግ በጣም ከባድ ነው የሚሆነው። ስለዚህ ከህብረተሰቡም የሚጠበቀው ለምሳሌ ኢሰመጉ ሜምበርሺፕ ቤዝድ ወይም በአባልነት ላይ መሰረት ያደረገ ተቋም ነው እና መጥተውም አባል ሆነው አብረው ለራሳቸውም ለሌሎችም መብቶች ቢሟገቱ ሁላችንም ለሰብአዊ መብቶች በጋራ ብንቆም የሰብአዊ መብቶች ጥሰቶች ይቀንሳሉ ብለን እናምናለን። በሚዲያዎችም ላይ እንደዚሁ ሚዲያዎችም የሰብአዊ መብቶችን በሚመለከት በቂ ትኩረት መሰጠት አለ። አሁን አንዳንድ የምንታዘባቸው ነገሮች አሉ። በሀገራችን በጣም ፈታኝ ጉዳይ የሰብአዊ መብት አያያዝ ሁኔታ ሆኖ ሳለ ግን ሞር ኦፍ ወደ ኢንተርቴንመንት የማዘንበል ነገር አለ። ኢንተርቴንመንት በራሱ መብት ነው። ነገር ግን በጣም ፕራዮሪታይዝ መደረግ ካለበት ሚዲያዎቻችንም በሀገር ውስጥም በውጭም ያሉ ሚዲያዎች ለሰብአዊ መብቶች መተዋወቅ፣ ሰብአዊ መብቶች ጉዳይ ላይ መወያየት፣ መረጃ መቀባበል ላይ በስፋት በዋና ፕሮግራማቸው ላይ ይዘው ዛሬ አሁን ቪኦኤ እንደሚያደርገው ለህዝቡ የሚጠይቅበት መልስም የሚያገኝበትን መድረክ በስፋት መስራት ቢቻል የህብረተሰቡንም ሰብአዊ መብት ግንዛቤ እና ኃላፊነት ጭምር የመንግስትንም ጭምር ማሳደግ የሚቻል ይመስለኛል። እንግዲህ ሲቪክ ሶሳይቲዎችን የነቃ ተሳትፎ ማድረግ አለብን ከመቼውም ጊዜ በላይ። ምክንያቱም ለሰብአዊ መብቶች መከበር ተቋቋምን እንደመሆናችን መጠን በስፋት በመተባበር አንድ ላይ በመቆም ሰብአዊ መብቶችን በሚመለከት አያያዛቸው በአገራችን የተሻሻለም ቢሆን የምናገኛቸው መድረኮች መወጥወጥ መረጃዎችንም በፍጥነት ለሚመለከታቸው አካላት በማድረስ ህዝቡንም በማንቃትና በማስተማር ከመቼውም ጊዜ በላይ በዚህ ወቅት የሚጠበቅብን ይመስለኛል።
የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን ይርጋ ከአዲስ አበባና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ ለአድማጮች እድል ሰጥተን ከአድማጮች ያገኘናቸውን ጥያቄዎች ለነሱ ምላሽ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም በጣም አመሰግናለሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። እኛ ጋር እንድትቆዩ እንጋብዛለን። አሁን ደግሞ ወደ ውይይት። መልከ ብዙ ፈተናዎች ያሉባት አገር ጎዳና፣ የኑሮ ትዝቶችና የጋዜጠኝነት ሚና የውይይቱ ርዕስ ነው። በተለይም በኮቪድ-19 በኢትዮጵያ ይዞታ ላይ ያተኩራል። የውይይቱ ተሳታፊዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር ሙክሪያ መካሻ፣ ወአዲስ አበባ የተሰኘው የሸገር ሬዲዮ ፕሮግራምና በዚሁ ርዕስ የሚታተመው ወርሃው መጽሔት ዋና አዘጋጁ ንብዩ ግርማና የአሜሪካ ድምጿ ትዝታ በላቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በእሁዱ የራዲዮ መጽሔት የመጀመሪያ ክፍል ዝግጅቱ እልባት ካደረገበት ይጀምራል።
ቀደም ባለው ውይይታችን የዳሰስናቸው ጭብጦች በርካታ ናቸው። ኮቪድ-19 በኢትዮጵያ ያለውን ይዞታ፣ ግጭቶችና ሰላም፣ በእነኚህ ውስጥ የመገናኛ ብዙሃኑ ሚና ምንድን ነው፣ የማህበራዊ ሚዲያውንም ተጽዕኖ አሉታዊውንም አዎንታዊውንም ጨምሮ በርከት ያሉ ጉዳዮችን ተመልክተናል። እንግዲህ ለመፍትሄው የችግሩን መንስኤ በግልጽ ለይቶ ማውጣት ይጠይቃልና ቁጥራቸው ከበዙት ኢትዮጵያ አሁን ካለችበት ሁኔታ አንጻር የሚታዩ ችግሮች ውስጥ ዋና ዋና ናቸው የሚሰኙትን እንለይና ለመሆኑ የችግሮቹ መንስኤ በቅጡ ይታወቃል ወይ? ከሆነስ እንደ ሀገር መፍትሄ ለማግኘት አንድ ሁለት ተብለው የሚቆጠሩ ይህንን መፍትሄ ለማምጣት ለሚደረግ ጥረት መንገድ አለ ወይ? እንዲሁ በግብታዊነት ከሚወሰዱ እርምጃዎች ባሻገር ወከያ አሁንም አንተ ላስቀድም።
አሉላ፣ እኔ እንደሚመስለኝ በተለይ የኮሙኒኬሽን ችግሮችን በትክክል የተገነዘብን አይመስለኝም። እኛ ያለንበት ሁኔታ አሁን እጅግ በጣም አስቸጋሪ ነው። ባለፉት 5 ዓመታት እቺ ሀገር ትልቅ መከራ ውስጥ ነው የነበረችው። እንደውም ህዝቡ የተሻለ ህዝብ በመሆኑ የሰከረ ህዝብ በመሆኑ እንጂ እርስ በርስ የምንበላላ ህዝቦች ነበር የምንሆነው። እና ብዙ ምሳሌዎችን ላነሳለ ይችላል። ኢትዮጵያ እኮ አሜሪካ አይደለችም። በፕሬስ ሰክሬታሪ ብቻ አቋቁመ የምትሰራው ሀገር አይደለም። እና ይሄ ችግር አለ። ሁለተኛ ይሄ ቨርቲካል እና ሆሪዞንታል ኮሙኒኬሽኑ ስለፈረሰ አሁን የፌደራል ሚዲያው የምትለው በመንግስት እጅ ያለው፣ እንደገና ደግሞ የክልል መንግስት የምትለው በመንግስት እጅ ያሉ ሚዲያዎች እንኳን እርስ በርስ እኮ የሚናበቡ አይደሉም። እነዚህ እንኳን የጋራ ፕሮግራም እየተለዋወጡ ለጋራ የሚሰሩ ተቋማት እየሆኑ አይደሉም። ይሄን መለወጥ መቻል አለብን። ይሄን ካልለወጥን እኔ በጣም ችግር ውስጥ እንደምንገባ ነው የሚታየኝና እንደዚህ አይነት በጣም ውስብስብ የሆኑ ችግሮች ግን ደግሞ ሲስተም ለማስያዝ ይሄን በጣም ቀላል የሆነ ነገር ነው። ለዚህ ነው ሰው ወደ ፈጠራ ወሬ የሚሄደው። መረጃ ካላገኘ ምንድነው የምታረገው? የግድ ነው ወደ ፈጠራ ወሬ ትሄዳለህ። እንደገና ገንቢ የሆነ አስተሳሰብ ሊፈጠር አይችልም። ፖዚቲቭ አስተሳሰብም የሚረጭ ተቋም እኮ አልፈጠርንም። ይሄን ማድረግ አልቻልንም። ስለዚህ እዚህ ላይ በጣም መስራት ይኖርብናል ብዬ ነው የማስበው።
መልካም ነብዩ፣ ወደ አንተ ልምጣ። ይሄንን ተመሳሳይ ጥያቄ ሙክሪያ ለዚህ ችግር መንስኤ ናቸው የተባሉ በጣም በርካታ ነገሮችን አንስቷል። እነኚህን በቅጡ አደራጅቶ መልካስ ይዞ ተጨባጭ የሚለውን ምናልባት ይገልጸው ከሆነ አሁን በተሰባበረ መንገድ የምናያቸው አሉ እንደ መፍትሄ ከተለያዩ ክፍሎች የሚሰሙ ነገር ግን እነኚህን ለማድረግ 1 2 3 እነኚህን እርምጃዎች እንወስዳለን ብሎ ኃላፊነት ያለው በጊዜና በቦታ የሚሰራ ህዝብንም የሚያሳትፍ ከሆነ ህዝብ በምን ሊሳተፍ እንደሚችል እንኳን ማወቅ አለበት። ተደጋግሞ የተነገረው የተዛባ ዜና የሚያመጣውን ችግር ካወቅን አንዱ ችግር ነፃ መረጃ በቀጥታ መቅረብ መቻል ነው። ሌሎች ፍላጎቶች የሚያሳድሯቸው ተጽዕኖች ከዛ ውጪ ናቸው። ምን በተጨባጭ ሊደረግ ይችላል? እናንተ እስከምታዩ ድረስ በተለይ ደግሞ የመገናኛ ብዙሃኑን ድርሻ በተመለከተ
ግድም የኮቪዱን ነገር ስናነሳ ከልተኝነትም አንስተን ነበረ። እናልባት ለዛ ችግር ምክንያቱም ብዙ ጉዳዮችን ማንሳት ይችላል። ኮቪድ ከመጣ በኋላ ብዙ ኮምፕሌክስ የሆኑ መልቲፕል የሆኑ ችግሮች ናቸው አገራችን ላይ ተከሰቱት። ልክ አንድ የባሰ ችግር ሲመጣ የነበረውን ችግር ችላ ብሎ ጥሎ የሚሄድን ነገር ነው ያለውና የዚህ ግጭት ሌላው ነገር ማህበረሰቡ የመዘናጋት ጉዳይ ከሌላው ችግር ጋር ተያይዞ የመጣ ይመስለኛል። ሚዲያውን ካየን የዚህ የመረጃ ፍሰቱ ከመንግስት በኩል ያለው የኮሙኒኬሽን መንገድ እና ስርዓት መኩሪያ እንዳለ ሆኖ ምናልባት በሚዲያው በኩል ያለውን ችግር ብቻውን ካነሳን ሜንስትሪም ሚዲያው ለሶሻል ሚዲያ እጅ የሰጠ ይመስለኛል። አንድ ትልቅ ችግር የሆነው ያገር ለምሳሌ ውጭ ያሉ ሜንስትሪም ሚዲያዎች ለሶሻል ሚዲያው ብዙዎቹ እጅ አልሰጡም ብዬ አስባለሁ። በዛኛው ሜዳ ሄደው አፐር ሃንድ ወስደዋል። ለሶሻል ሚዲያው ሰጥተው በራሳቸው መንገድ የቀጠሉበት ሁኔታ እናያለን። እኛ ሀገር ግን ሶሻል ሚዲያ በጣም እየሰፋ ስመጣ በዛው መጠን ሜንስትሪም ሚዲያ ሶሻል ሚዲያውን መጠቀም አልቻለም። አንዱ ትልቅ ችግር ይሄ ይመስለኛል። እንደዛ አይነት ፖሲቢሊቲ ሜንስትሪም ሚዲያው መጠቀም ቢችል ኖሮ ደረጃን ከሜንስትሪም ሚዲያው ይወስድ ማህበረሰቡ። ስለዚህ እዚህ ጋር ስለማያገኝ ሶሻል ሚዲያው ላይ ከዛ ይሄ እንግዲህ ቀደም ያለው ይሄ ፌክ ኒውስ ሌሎች ነገሮችም በዚህ ሌቭል አገርን እስከማተራመስ የደረሰበት ሁኔታ ከዛ ጋር የተያዘ ነው። ግን ሚዲያው ለምን እንደዛ ሆነ ብለን ካሰብን ደግሞ ብዙ ነገሮች ማንሳት ይቻላል። ለምሳሌ ፕሮፌሽናል ካፓሲቲ አንደኛው ነው። ጋዜጠኞቻችን ምን ያህል አቅም አለን ብለን ካሰብን ብዙ ነገሮች ማንሳት ይቻላል። በአብዛኛው ስኪል ላይ ነው የምናተኩረውና ከእውቀት ጋር የተገናኙ ነገሮች ላይ ብዙ ፎከስ አናደርግም። አሁን በዚህ በአባይና በቦርደር ጉዳይ ካየን በኤክስፐርት ሌቭል እየመጡ ያሉ ጋዜጠኞችን እያየን ነው። ኢኮኖሚው ላይ እንዲህ አይነት ሴክተሮች ላይ እናያለን። ኮቪድ ላይ ለምሳሌ አንዱ ችግር ምናልባት ያላነሳ ነው ቅድም ህክምናው ላይ በደንብ ከፍ ያለ ጥሩ እውቀት ያለው በደንብ ያነበበ ጋዜጠኛ ስለማናገኝ በአብዛኛው ኤክስፐርት ወይም ደግሞ ሐኪሙ ላይ ዲፐንደንት ሆነ ነው የምንመለከተው። ሌሎች ነገሮች ላይ አሁን አናሊስቶች እና ለወጣት ልጆች በጣም አናላይዝ የሚያደርጉ ልጆችን እያየን በዚህ በጂኦፖለቲክስ ላይ ሌሎች ነገሮች ላይ አሁን ግጭቱ ላይ እንዲህ አይነት ሰዎች የለም። ይህ ሀገር ውስጥ ባለው ላይ ወይም ደግሞ ቢኖሩም ያን ያህል ደፍረው ወጥተው የሚናገሩ ልጆችን አናይም እና በሁሉም ሴክተር እንደዚህ አይነት ጋዜጠኝነት ያስፈልገናል። ሌላው የፋይናንሻል ካፓሲቲ የሚዲያው በጣም እየሞተ መጥቷልና ይሄ አንዳንዴ ሚዲያውን ብሌም ለማድረግም የሚያስቸግር እስከ መሆን የዘለቀ ደረጃ ላይ ነው ያለው። ምናልባት ኮቪድ ከመጣ በኋላ የተዘጉ ቴሌቪዥን ጣቢያዎችን ማንሳት እንችላለን። የተዘጉ ሚዲያዎች አሉ። ያሉትም እንዴት ነው ያሉት ብሎ መኖር ብቻውን በቂ አይደለም። ስለዚህ የምንፈልገው ነገር በምንፈልገው መጠን ሊሰሩልን ይችላሉ ብሎ ማሰብ ትንሽ የዋህነት ይመስላልና ብዙ የተወሳሰቡ ችግሮች ያሉበት ሀገር ሚዲያውም በዛው መጠን የተወሳሰበ ችግር ስላለ ማለት ነው። አንድ ነገር ልጨምርና ምናልባት አፍሪካ ውስጥ ሁሉ ሀገሮችም ውስጥ ያየናቸው ነገሮች አሉ። ለምሳሌ ኮንፍሊክትን ሪዞልቭ በማድረግ ውስጥ ትልልቅ ሚና የተጫወቱ ሬዲዮ ጣቢያዎችን ማየት እንችላለን። ለምሳሌ የዘምቡሩንዲ ውስጥ ነው መሰለኝ ስቱዲዮ ኢጃምቦ የሚባል አንድ ሬዲዮ በቃ የሰላም ምልክት ተደርጎ እስከ መታሰብ ከሚዲያ ሚና ሁሉ አልፎ የአስተራቂነት ሚና የሚጫወቱ ሚዲያዎች አሉ አፍሪካ ውስጥ። ከዛ ብዙ ነገር መውሰድ የምንችል ይመስለኛል። ሰላም ሚኒስቴር የሚባል ሚኒስቴር መስሪያ ቤት አለን፣ ግን ስለ ሰላም ሚኒስቴር የራሱን አጀንዳዎች ሴት የሚያደርግበት ሚዲያ እንኳን የለም። ስለዚህ ብዙ ክፍተቶች አሉና ብዙ ነገር ማስተካከል የሚቻል ይመስለኛል።
መልካም ትዝታ፣ ወደ አንቺ ልምጣና ቀደም ብለን ወደ አነሳ ነው በኢትዮጵያ ያለውን የኮቪድ-19 ይዞታ ወደሚመለከተው ትዝብቶችሽ ትመልሰሽ።
በአደባባይ የሚታዩ ብዙዎች የሚሰባሰቡባቸው ትዕይንቶች፣ በቴሌቪዥን የሚታዩ ባለስልጣናት ይሁኑ የአንድ ስራ ቦታ ስራቸውን እያሳዩ ያሉ ሰዎች ይሁኑ ምሳሌ መሆን ይችላሉ። ጭም የፊት ጭምብሉን አጥልቀው ባየን ጊዜ የሚያደርጉት ጥንቃቄ ያንን ምስል የሚመለከት በሙሉ ይረዳል። አሁን ግን እሱ እየቀረ እናያለን። ቀደም ሲል ይደረግ እንደነበረው በተለያዩ ዝግጅቶች ላይ ሰዎች የፊት ጭምብላቸውን አድርገው ሳይሆን በቃ አብቅቷል አልፏል የተባለ ይመስላል። ነገር ባለሙያዎችን እንደምናነጋግራቸው ቁጥሩ እንኳን በደንብ ተጠንቶ ያልታወቀ በጣም ጥቂት ሰው ብቻ ምርመራ ያካሄደበት ሀገር ነውና የሚባሉ ቁጥሮች እንኳን አሳሳች ናቸው። ያውም እነሱም በጣም እየጨመሩ ነው። የሟችም የታማሚ ቁጥር እየጨመረ መሆኑን የጤና ባለስልጣናቱ በቅርብ ያወጧቸው መረጃዎች ያሳያሉ። እዛስ ላይ ምን ታዝበሻል? መገናኛ ብዙሃኑ በማስተማር ብቻ ሳይሆን በሚያሳዩት ምስል ለምሳሌ ቴሌቪዥኑን ስናይ ይታያል። ምሳሌውን በአንድ ጊዜ ታያለሽና
ልክ ነው። ብዙ ጊዜ ከሌሎችም ሀገሮች ሆኖና ልምድ ምንቀስመው አሁን ለምሳሌ እዚህ ባለንበት ሀገር የታወቁ የሲኒማ ኮከቦችን ወይንም ደግሞ የስፖርት ኮከቦችን ይጠቀም ነበረ ስርዓት እዚህ ሀገር የሚወዳቸውን የሚመለከታቸውን ማህበረሰብ እንደ አርአያ እንዲከተሉ እንዲያስተምሩ ያረጋል። በእኛ ሀገር ግን ያልከው የታዘብከው ትክክል ነው። ከሩቅም ቢሆን በኢትዮጵያ ባለስልጣናት በተለይ አንዳንድ ከፍተኛ ባለስልጣናት በቃ ማስክ አረጉ። በዙሪያቸው ሰው ማስክ ያረጋል እነሱ አያረጉም። ይሄ ነገሌ ስላደረጉ ብቻ ሳይሆን ምሳሌም ነኝ አርአያም ነኝ እኔን አይቶ የተቀረው ህዝብ ይከተለኝም ነው። ልክ ነው። እሱም ይጎላል። እሱንም ደግሞ ያው እንግዲህ ዞሮ ዞሮ ወደ መገናኛ ብዙሃን አገልግሎት ነው የምንመለከተው ጉዳዩን። አዎ፣ በህዝብ እና ህዝብ መሃል ሆኖ እንደ ድልድይ መረጃዎችን የሚያቀብል የሚያስተውስ የሚያጠናክር ነፃ የሆነ የመገናኛ ብዙሃን።
ተዘታይ ለመጨረሻው ጥያቄ ወደ አንቺ ልምጣ። ቀደም ብለው አቶ ሙክሪያና አቶ ነብዩ በየበኩላቸው የሚሰማቸውን ገልጸዋል። ይሄ ተደራራቢ ቀውሶች ያሉበት ሁኔታ ያለፈንበት ያለ ነው። ከአንድ በላይ የሆነ ፈተና የተደቀነበት ጊዜ ነው። ህዝብም ከኑሮ ባሻገር በእነኚህ ሁሉ ችግሮች ይጨነቃል። የሚከተለው ሁኔታ ምን ይሆናል? የተሻለ ሁኔታ እንዲመጣ ምን መደረግ አለበት? በየቤቱ የሚነጋገርበት ይመስለኛል። ከዛ አንጻር አሁን የኮቪድ-19 ጉዳይ ገፋ አድርገን አነሳን እንጂ ይሄ የሐሰት ዜና ስርጭቱን ግጭት ያለበት ሁኔታ የረሃብ አደጋ ያንዣበበበት ዞሮ ዞሮ የመገናኛ ብዙሃን ልክ ስራ ነውና በየቀኑ ለችግሮቹ ምንጭ ናቸው ያላችኋቸው ቀደም ብላችሁ ያነሳችኋቸው በርካቶች ናቸው። ምን መደረግ አለበት የሚለውን ከግለሰብ ባሻገር እርምጃውን የሚወስዱ ክፍሎች ማወቅ አለባቸውና ምን ይታይሻል ባንቺስ በኩል?
ብዙ ነገሮች ናቸው እነተም አሉ ላይ ያነሳው። ዋናው የመገናኛ ብዙሃን ስራ ስንል እንደውነቱ ለምናገር በትክክል ዘገባም ያቀርቡም አሉ ኢትዮጵያ ውስጥ። ነገር ግን ባለው የመረጃዎች ውዥንብር ማህበራዊ መገናኛ ላይ የሚለቀቀው ዩቲዩብ ላይ የሚለቀቀው እርግጥ ነው የተወሰኑ ሰዎች ናቸው ያን መረጃ የሚያገኙት። እነሱ ደግሞ ምንም አይነት ሙያው ሳይኖራቸው መልሰው ወደ ማህበረሰቡ ደግሞ የሚያስተራጩት ነገር እሱ ውዥንብር ይፈጥርና በትክክል የሚሰሩት መገናኛ ብዙሃን እነኚህን አሁን ያነሳቸውን ጉዳዮች የመፈናቀሉንም የህዝብ ግጭትንም ረሃቡንም በተመለከተ በትክክል የሚዘግቡት ድምጻቸው ይዋጣል። ይሄ ይመስለኛል ችግሩ። ምክንያቱም ሌሎቹ አጀንዳውን ይዙትና በተዛባ መንገድ መረጃዎች ይሰራጫሉ። እንግዲህ ለዚህ ቀደም ብለንም ያነሳነው ነገር ነው። ይሄ አዲስም ሐሳብ አይደለም። በአንድ ሀገር ውስጥ ነፃ የመረጃ ፍሰት በሌለበት ቦታ ለፈጠራ ወሬዎች መንገድ ይከፈታል እና ዞሮ ዞሮ የኢትዮጵያ መንግስት አሁን ጋዜጠኞችን ስታነጋግር ቀደም ብሎ አንድ የነበረ በተወሰነ ጊዜ መረጃ የሚሰጣበት መስሪያ ቤት ነበር እሱ ፈርሷል። እሱም ይመለስ ከሆነ ወይንም በሌላ ደረጃጀት ከመንግስት ባለስልጣናት መረጃ የሚሰጥበት መኖር አለበት። እያንዳንዱ የመንግስት ባለስልጣን ደግሞ መረጃዎችን ለህዝብ ለጋዜጠኞች መስጠት ግዴታው መሆኑን ማወቅ አለበት። ግዴታ ነው። ህዝብ የመስማት መብቱምና መረጃዎችን እያንዳንዱ የመንግስት ባለስልጣናት መስጠት ነው ያለባቸው። ጋዜጠኛም አንዱ ከሌላው እየጠየቀ እየተበደረ መዘገብም የለበትም። ይሄ ነው አንዱ ትልቅ ችግር። እሱ መሻሻል እንዳለበት ነው የማየው። በኢኮኖሚውም በርስ በርስ ግጭቱም በአገሪቱ ሰላም ዘለቄታውም የመረጃ ፍሰቱ ክፍት መሆን አለበት። ጋዜጠኞች ደግሞ በተቻለ መጠን መረጃ አድራሽ ድልድይ እንጂ የመረጃው ቋት አይደሉም። ምክንያቱም አድራሽ ናቸው። ከዚህም የተገኘውን መረጃ አስተካክለውና ባልተዛባ መልኩ ውነት ላይ ተመረኮዘውን ለህዝብ ማድረስ አለባቸው። ይሄ ሲመጣ ነው እንግዲህ ችግራችን ሊቀረፍ የሚችለው ብዬ ነው የማስበው።
በጣም አመሰግናለሁ ትዝታ። አጣርቶ ማቅረብ አለበት መረጃ ሰብሳቢ አቀባይ እንጂ ራሱ የመረጃው ፈጣሪ አይደለም ነው ያልሽው። የመገናኛ ብዙሃን ድርሻ የተዋጣለ ሲሆን ሰላምን እናልባትም ህዝቦችን የሚያቀራርብና መልካም ሁኔታ የመፍጠር አቅም እንዳለው ለጥፋት ሲስተማራም ተመልክተናል። በሩዋንዳ ወልቂት የሩዋንዳው ሬዲዮ ሚል ኮሊንስ የተጫወተው ሚና በታሪካዊ ሁኔታ የሚታወቅ ነው። ይሄ አንድ ቀን ተነስቶ በአንድ ውይይት የሚቋጭ አይደለም። ተደጋጋሚ ውይይቶችን ይጋብዛል። ቀደም ብዬ እንደጠቆምኩት በሐሰት ወሬዎች መነሻነት በተከታታይ የምናቀርበው ውይይት አካል ነው። የጋዜጠኞች ጠረጴዛ ዙሪያ ውይይት ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት መምህር፣ እስከ ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆን ያገለገልክ ነብዩ ግርማ ለረጅም አመታት በጋዜጠኝነት በብሮድካስትም በህትመትም የመገናኛ ብዙሃን በመስራት ላይ የምትገኝ መምህርነትም አገልግለሃል ባልደረባዬ ትዝታ በላቸው የአፍሪካ ቀንድ ኃላፊ እንግዶቼ መሰል የጋዜጠኞች የጠረጴዛ ዙሪያ ውይይት እንጋብዛችኋለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም
እናመሰግናለን።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ተሳየ ነኝ። ሰላም፣ ደህና ደሩ፣ በደህና ቆዩን።